ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል። ከነስልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 13 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ የካቲት 13 ቀን 810 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል እስከመቼ? በአሳለፍነው ሳምንት በፍኖተ ዴሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። የሰኞ የካቲት 7 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የዘረኛ ከበሮ ፍጃው ፍጃውን አፍቅሮ ከባብ እንቁላል መቼም ቢሆን እርግብ አይፈለፈልም ስንል ብዙ አመታት አልፈውናል። የለም ከፈርዖን አዳራሽ ሙሴ ወጥቷልና ኮሎኔሉ 27 አመታት የወያኔ ቀንደኛ ባለስልጣን የዘረኛ አውሬ ኦህዴድ መሪ ሆኖ ቢቆይም አሁን ኢትዮጵያዊ ሆኗል አሉን። የሱ ኢትዮጵያዊነት ጉንጭ አልፋ ነው። አፉ ቅቤ ልቡ ጭቤ ብንልም ጆሮአቸውን አንጥፈው ተኙበት። ለስልጣን ያበቁት የሚመክሩት መካሪ የሰጡት ካረቦች አብረውና ሲረው ሻቢያን ከብርድ ወደ ሞቀ ቤት እንዲገባ ያደረጉት ያሸለሙት ያሻሻጡት ቅጥረኞች የኮለኮሉለት ሌሎች ሳይሆኑ የህዝብን ትግል ባጭር ሊቀጩ የወሰኑት አሜሪካኖች ናቸው። መጥፎ ታሪካቸውም ምስክር ነው ብንልማ ያ ግራ ክንፍነታችሁ ተነሳባችሁ ሲሉ አወገዙን። የኮሎኔል ግራኝም ምስል የያዘ ልብስ መልበስ እጁንም ለመጨበጥ ለመሳም መጋፋት ማጨብጨብ ጨርቅን መጣል ተከሰቱ። ህዝብ ወዶታል ደግፉታሉን። ሙሶሊኒ አዲስ አበባ ጦሩ ሲገባና ኢትዮጵያ የጣሊያን ሆነች ብሎ ሲያጓራ ብዙ መቶ ሺህ ጣሊያኖች ደግፈውት ነበር። ግን ወረራውን ትክክል አላደረጉትም ውሎ አድሮም ቁልቁል ከመሰቀል አላዳኑትም ብለን መለስነላቸው። ስሜታዊ ድጋፍና የልብ የህዝብ ዘላቂ ድጋፍ አንድ ሆነው አያውቁም። ሰውየውም ሳይውል ሳያድር ሰው በላ የኦሮሞ ጠባቦችን ወደ አገር መጋበዝ ብቻ ሳይሆን በተቻለው መስክ ሁሉ አጎስን በቶሎ ሳተክቶ አማራው ላይ ጥርሱን ነከሰ። ከጌዲዮ ወደ ሚሊዮን አፈናቀለ ቡራዩንም አስከተለ። ከዚያ ወዲያማ ግራቀኙ ፎገራ ሆነለት። ወገን በሞላ ስላደረሱብን ግድያና ፍጅት ስላጋዩት ቤተክርስቲያንና ስላረዷቸው ካህናት ቀጥቅጠው ስለገደሏቸው ዲያቆኖች ስላረከሱት ሰንደቅ ዓላማችን የጋራ ታሪካችን የተዋህዶን ቅርስ በዝብዘው ለፈረንጅ እስከዛሬ በርካሽ እየሸጡ መሆናቸውን በሸኔ ሽፋን እንደዘረፉን በወለጋ በሰሜን ሸዋ እንደፈጁን በማይካድራ ከሺ በላይ ወገኖቻችንን እንደጨረሱ መረጃ አምጡ የሚለን አይሆንም። ሰውን ቢገርመው ይህ ሁሉ ጭራቅና ወሬ አስከሬን ቆራርጦ የሚያሰጣ ሕፃናትን በጭካኔ የሚያርድ በከባድ መሳሪያ የሚደበድብና የሚጨርስ እርጉዝ የሚገድል መበለቶችን የሚደፍር እስካሁን የተደብቆ ነበር የሚለው ነው። ሸኔ ያሉት የወያኔና የኦነግ መሳሪያ ገና ከጠዋቱ የኮሎኔል ግራኝን ፍላጎትና ቅድንም በተግባር አሳይቶ ነበር። በጠራራ ፀሐይ አይናቸውን ከፍተው ያንቀላፉና ያንኳራፉ ግን አይኔን ግንባር ያርገዋሉ። ያባዎች በአሜሪካ በዋሽንግተን ከተማ በኮሎኔል ግራኝ ኤምባሲ ላይ የተቃውሞ ሰልፍን ሲያደርጉ ሊደግፏቸው ቀርቶ በጥብቅ አወገዟቸው። ያባ ግን ሲመነኩስ የሰይጣንን አመጣጥ አውቆ ነበርና የወያኔው ኮሎኔል የአገርና የሕዝብ ጠላት ነው በሚለው ጸና። ዛሬ ታዲያ ማን ነው የተሳሳተ? ሕዝብን አደናግሮ ለጸረ ሕዝቡ ኮሎኔል የጠቀመ? መልሱ ለሕዝብ ግልጽ ነው። በየቀኑ፣ በየሳምንቱ፣ በየወሩ በዘረኛው ኮሎኔል አገዛዝ በገፍና በግፍ የሚያልቀው አማራ፣ አፋር፣ ወዘተ በቂ ምስክር ነው። ለአገርና ለመብቱ ብሎ ወያኔን ታግሎና ባያሌው መስዋዕት ከፍሎ የነበረውን ሕዝብ ለወያኔ ጥቃት መልሶ ያጋለጠውና አሁንም በስፋት ያስጠቃው ከአረቦችና ኃያል ነኝ ባዩ ፈረንጅ ጋር ሆኖ የሚንቀሳቀሰው ኮሎኔሉና አረመኔ አገዛዙ ናቸው። የአውሮፓ ማህበር ተወካይ ኮሎኔሉን አናግሬው ወያኔና ሸኔ ተብየውን ሽብርተኛ ያልነውን እናነሳለን ብሎኛልና ውይይት ሊያደርጉ ይችላሉ ስትል ሰሞኑን የለፈለፈችውን ወገን ሁሉ አንደምታውን ሊያጤነው ይገባል። እነ ያባት አገዱ፣ አትድረሱብን ተባሉ፣ ደብዛቸው የጠፋ እስረኞች የት ደረሱ ሲሉ አልሰማንም። ኮሎኔሉን ከወያኔ እንደገና አፋቅረው ኢትዮጵያን በዘረኞች ቆሻሻ ሸበጥ ስር ለመጣል ግን ሳይታክቱ ይዋደቃሉ። ለኦሮሚያና በሚስጥርም ለወያኔ ብዙ ሚሊዮን ዶላር እየለገሱም ናቸው። ኢትዮጵያና ኢትዮጵያ ያለውን ማጥፋት የጋራ እቅዳቸው አጀንዳቸው ነው። ሕይወትና ተጨባጭ ሁኔታ ትምህርት የለገሱን በተደጋጋሚ ነው። አልማር አልሰማ አላያል እኛ ራሳችን ነን። ሰው የተናገረውን ያክላል ተብሏል። ኮሎኔል ግራኝ ሲነጋ ጀምሮ እስከ ነጋታው ጠዋት ሲዋሽ ሲቀደድ አለ። ለሰላም ስንል የማንፈነቅለው ድንጋይ የለም ቢልም ይህን ከወያኔና ዘረኛ መሰሎቹ ለመታረቅ መጠቀም ያደረገው እንጂ የኢትዮጵያዊውን ሰላም ለማደፍረስ ያልፈነቀለው አለት የለም ማለት እንችላለን። ፋኖና ሕዝባዊ ኃይልን ለማውደም የተራወጠውን ቀንተሌት የሚፈጀውን ማይካድራቸውን ወለጋቸውን ማየቱ ብቻ ይበቃናል። ውሸት ደግሞ ያደጉበትና እስካሁንም ለሞት የዳረጋቸው ባለመሆኑ በአንድ ሳምንት ጊዜ ውስጥ የወያኔው ኮሎኔል እርስ በርሳቸው የሚቃረኑ የውሸት ጣቃዎችን ሕዝብ ላይ ያራግፋል። ቅጥረኞቹ ደግሞ ቅጽል ደርድረው ያዳንቁለታል። የሚታለለውና የሚደናገረው ቁጥር እያነሰ መምጣቱ ግን ግልጽ ነው። ሊደግፉት የሄዱትን ዳያስፖራ ተብዬዎች ሰድቦና አዋርዶ እንዳሳፈራቸውም ሁላችንም አይተናል፣ ታዝበናል። የኮሎኔሉ የዳበረው ዕውቀቱ ሳይሆን የጥራዝ ነጠቅና የነፍሰ ገዳይ እብሪቱ ብቻ ነው። የማይፈርስ ምሽግ የለምና ኮሎኔሉ ያቆመው አገዛዝና ጦር መፈራረሱ መበታተኑ የሚቀር አይደለም። ቸልታን ተተው ነው። የጎጃም ሕዝባዊ ኃይል በወንበራ ወደ ወለጋ ዘልቆ ጸረ ሕዝብ ዘረኞችን መንጋ ጥግ ካስያዘው ሕዝባዊ ኃይል ተባብሮና ኢትዮጵያ ብሎ በነ ኮሎኔል ግራኝ ላይ ከዘመተ የባብ ለማዳ የአህያ ፍሪዳ የለውም። በጋራ ትግላችን የዘረኛውን ኮሎኔል አገዛዝ እናውድመው። ግፈኛው ኮሎኔል የሰይጣን መልእክተኛ ነው። ሳይሞካኩት እንደምን አላችሁ መቼም አትጠፉ አንዴ ስር ሰዳችሁ ጊዜው የስራ እንጂ አይደለም የወሬን ሹካኮይ ታረሙ አትሁኑ ግሬን አልከኛ ለመምሰል አፍን ማሞቆት ምንም ቦታ የለው በቁርጠኛው ለውጥ ምንም ቦታ የለው በቁርጠኛው ለውጥ አንዳንድ ሾካካ ከሃዲ ሁዳ በሌሊት ነገር ወዳጅ የሚገዳ ሾካካ ከሃዲ ሾካካ ወሬኛ ከምር ከትፋልን ይሾነው መልሰኛ ከምር ከትፋልን
አማርኛ ተመታይ ሾካኩል እንደምን አላችሁ መጀማት ተቡ አንድ ትርሰዳጁ ይዘራንዲ አይደለም ሆሬ አቆይ ታረሙ አትሙ ዝሬ አከኛ ለመንበር አፍን ማሞት እንደም ቦታ የለው በቁርጠኛው ለብ እንደም ቦታ የለው በቁርጠኛው ለብ ተመታይ ሾካኩ እንደምን አላችሁ መጀማት ተፉ አንድ ድር ተዳጁ
የማክሰኞ የካቲት 8 ቀን 2014 ዓ.ም የፍኖተ ዴሞክራሲ ሀተታ ትግላችን ለምን በማንኛቸውም ጊዜ ቢሆን ህዝብ ለምን እንደሚታገል ለምን ህይወቱን ሊሰዋ ዝግጁ እንደሆነ ጠንቅቆ ማወቅ አለበት። ትግላችን ለምን ጥያቄን በሚገባ መመለስ ማለት ነው። የትግልን ይዘት አቅጣጫና ግብ ካሳቱን ትግሉ ሊደናቀፍና አቅጣጫውንም ሊስት ይችላል። ስለዚህም ትግላችን ለምን ለሚለው ጥያቄ ዝርዝር ኪስ ይቀዳል ተብሎ የሚተው ሳይሆን በዝርዝር ይዘቱ ግብና አካሄዱን አጣቅሶ ተገቢው መልስ ሊሰጠውና ግንዛቤም ሊያዝበት ይገባል። ነገሮችን ያደባለቀውና በለሻሻው በደፈናው ያትውልድ የሚለው አነጋገርና አቀራረብ መሆኑን በጊዜው ጠቅሰን እርምትም ይደረግ ብለን ነበር። አንድን ትውልድ በጅምላ መፈረጅ መቼም ትክክል አይደለም አይሆንም። በተለይ ህብረተሰቡ በአብዮት መናወጥ ላይ ሆኖ ያ ትውልድ የተባለው ገንጣዮችን፣ ሞአንበሳዎችን፣ ፊውዳሊዝም ናፋቂዎችን፣ ወታደራዊ ፋሽስቶችን፣ ሐቀኛ ህዝባዊ ለውጥ ፈላጊዎችን ወዘተ ያቀፈ ነበር። ያ ትውልድ ተብሎ የሚቀርብ ሳይሆን በአቋሙና መርሁ ደረጃ ተተንትኖ መቅረብ ያለበት ነው። ዛሬ በህይወት የሌሉ አንድ የታሪክ ፕሮፌሰር በጅምላ ትውልድን ሲያወግዙ ድርጅቶቹም በመርሃ ግብርና ሪዮት አንድ ናቸው ብለው ትችትን አጥረፈው ነበር። ግራ ከንፈ ቢባልም ሶሻሊስት ቢባልም የደርግ የወያኔ የኢሃፓ የመይሶን የሻቢያ ግራ ከንፍ ወይም ሶሻሊዝም ለየቀል ነበር። ማናቸውም ድርጅቶች የሶሻሊዝም መርሃ ግብር ያልነበራቸው ሲሆን ስለ ዲሞክራሲም ወያኔና ኢሃፓ ለምሳሌ ያላቸው አቋም ከያኔ ጀምሮ በምንም አንዳል ነበርም። ወያኔ ትግላችን ጸረ አማራ ጸረ ኢምፔሪያሊዝም ላንድ ገዢ ፓርቲ ስርዓት ነው ይል እንደነበር አይዘነጋም። መብትንም አጥቦና ከግንጠላ አዋህዶ ያቀርበውም ነበር። ወያኔ ሻቢያ ኢሃፓ ለምን አይነት ስርዓቶች እስከዛሬ ቆሙ ለሚለው የሚሰጠው ምላሽ በበቂ ሊያስረዳ ይችላል። ኢሃፓ መርሃ ግብር ህዝባዊና ዴሞክራሲያዊ እንጂ አንዳንድ ጥራዝነት ተቆች ሊሉ እንደሚፈልጉት ከፊውዳሊዝም ወደ ኮሙኒዝም እንጣጥል የከጀለውም አልነበረም። መሬት ላራሹ አለ እንጂ መሬት በመንግስት ይወረስ ብሎ አልጠየቀም። መድበለ ፓርቲ ስርዓትንም ተቀብሎ ነበርና አንድ ግንባር ቀደም ገዢ ፓርቲ ከሚለው ጽንሰ ሐሳብም ለመራቅ ጊዜ አልፈጀበትም። ከሁሉም ኃይሎችና የህብረተሰብ ኃይሎች የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ሲል ኢሃፓ ታገለ እንጂ የአጼው ስርዓት በኮሙኒስት አገዛዝ ይተካብሎ ማንንም አልሞገተም። ህዝባዊ ዴሞክራሲያዊ ሪፑብሊክ አለ እንጂ ሶቪየት አሁኑኑ ሲል አልተደመጠም። የአሜሪካን ሰው በላ በካፒታሊስት ርዕዮት አቅፈው ድርጅቱን ግን የባዕድ ርዕዮት አመጣብን ብለው ሊከሱ ሊወነጅሉ የሚንደረደሩ ክፍሎች የሁኔታዎች ግንዛቤያቸው ደካማ ከመሆኑ ባሻገር የነሱ ርዕዮት ከዋልድባ ወይም ሼክ ሁሴን እንዳልመጣ መረዳትም ተስኗቸዋል። ማንኛውም ድርጅት የፈለገውን መርሃ ግብርና ርዕዮት የመያዝ የመከተል መብት አለው። አለጊዜውና ተገቢ ሳይሆንም በህዝብ ላይ ሊጭን ሲሞክር ግን ስህተት መሆኑ ግልጽ ነው። ኢሃፓን ከመወንጀል በፊት መርሃ ግብሩን በ50 ዓመት ሂደት ውስጥ የተከተለው መመርመርና ማወቅም ተገቢና ቀዳሚ ይሆናል። ያ ትውልድ በአንድ ድርጅትና ርዕዮት ስር አልተሰለፈም። አንድ ወጥ አልነበረም። ሁላቸውም እንደ ይዘታቸው ቢፈረጁ እንደ መርሃ ግብራቸው ቢዳኙ መልካም በሆነ ነበር። በኢትዮጵያ ህዝባዊ መንግስት ስርዓት ይመስረት ያሉትና የለም በህረሰቦች ተገንጥለው የየራሳቸውን መንግስት ይመስርቱ ያሉ በምንም አንድ ሊባሉ ሊሆኑ አይችሉም። ዛሬም በያፓንና በኮሎኔሉ በወያኔ መሃል ያለው መሰረታዊ ልዩነት የነው ያፓ አንድነት አይተጠበቀ ህዝባዊ ዴሞክራሲያዊት ኢትዮጵያን እንመስርት ሲል ወያኔም ኮሎኔሉም የራሳቸው በህረሰብ የበላይነትን ያስረገጠበት አገዛዝ እንዲኖር ወይም ኢትዮጵያን አጥፍተው እንዲገነጠሉ ነው ፍላጎታቸው። አራምባና ቆቦ አይመልሰውም። ትግላችን ግባችን ለየቀል ነው። የነሱ ትግል ሆነ ግብ ለኢትዮጵያ አይደለም። ይህን በሚገባ መረዳት አገርን ለማዳን መደረግ ያለበትን ትግል አቅጣጫም ይዘትም ሰጥቶ ያጠናክረዋል። ይህም ተብሎ ግን መርሃ ግብር በሌጣው በራሱ ብቻ ፋይዳ ቢስ ሊሆን ይችላል። ፋሽስት ድርጅቶች ራሳቸውን ሶሻሊስት፣ አድሃሪ ቡድኖች ራሳቸውን አብዮተኛ፣ ጸረ ህዝቦች ራሳቸውን የሰፊው አለኝታ ብለው እንደሚያጭበረብሩ እናውቃለን። የኢህአፓ ጸር የሆኑ ቡድኖች የድርጅቱን ጽሑፍ በሰፊው መንትፈው የራሳቸው ሊያደርጉ ሲጥሩም የታዘብነው ነው። መርሃ ግብር ኩላቸው ብቻ ነው ጭምብል። ድርጅቶች የሚመዘኑት በስራቸው ባላቸው ተጨባጭና ገቢራዊ አቋም እንጂ እንዲሁ በመርሃ ግብር ባሉት ውበትና በሚለፈፉት አይደለም። በተግባር ነው ሚዛኑ። ትግላችን ለህዝብ እንጂ ለሆነ ርዕዮት ወይም ቀኖና አይደለም። ሆኖም አያውቅ በጋራ ትግላችን ዘረኛውን አገዛዝ እናውድም። የሐሙስ የካቲት 10 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ዲስኩር ቢያምርም ውድቀት አይቀርም። የዛሬውን ሐተታ ከመጀመራችን በፊት የተወሰኑ አስፈላጊ ዜናዎችን እናስቀድማለን። በጅቡቲ ያለውን ዘረኛና አድሃሪ የኦመር ጋሌህን የኢሳ አስተዳደር ሲታገል የቆየው ፍሩድ የተባለው ግንባር የካቲት 8 ቀን ባወጣው መግለጫ ወያኔ ወታደሮችን ወደ ጅቡቲ ልኮ ገሌን በመደገፍ በሰሜን ጅቡቲ ኢትዮጵያ ድንበር አካባቢ ማለትም በማርጎይታ አድግዌኖና ሲያሩ አካባቢ ጥቃት ማድረሳቸውን አጋልጧል። ከአፋር መሬት ወደ ጅቡቲ የተሰደዱ የወያኔ ሰለባዎች ዳግም መጠቃታቸውን የገለጸው የግንባሩ መግለጫ ወያኔ የውጭ ግንኙነት ስራውን በዋና መልክ ከጅቡቲ እንደሚሰራ ማጋልጦ ወያኔ በአፋሮች ላይ የሚያካሂደውን ፍጅት አውግዟል። የፍሩት ተዋጊዎች በጅቡቲ ጦር ላይ ያደረሱበትን ጥቃት ሊቋቋም የሚጥረው የገሌ አገዛዝ ከወያኔ ጋር እጅና ጓንት ሆኖ እየሰራ ነው በሚል ያወገዘው የፍሩት ግንባር መግለጫ በኢትዮጵያ የነበሩ ጸረ ገሌ የፍሩት መሪዎችና የጅቡቲ ስደተኞችን ወያኔም ኮሎኔል ግራኝም አስረው ለገሌ ማስረከባቸውን ጠቅሶ ጣልቃ ገብነቱን በይፋ አውግዟል። ይህን መግለጫ የፈረመውና ከሚኖርበት ፈረንሳይ ሊያባርሩት የሚጥሩት የፍሩት መሪ መሐመድ ካዳሚ ራሱ በአዲስ አበባ በወያኔ ተይዞ ለገሌ ተሰጥቶ ከታሰረ በኋላ በዓለም አቀፍ ግፊት መለቀቁም አይዘነጋም። ይልመድበት በሚያሰኝ ደረጃ በእንግሊዝ መንግስትና በስለላ ድርጅቱ MI6 ቁጥጥር ስር ያለው የሰብአዊ መብት ተሟጋች ነኝ ባዩ አምነስቲ ኢንተርናሽናል ማለትም ለረጅም ጊዜ የወያኔ ኦነግ አፈቀላጤ ሆኖ የቆየው ተቋም ሰሞኑን ይፋ ባደረገው መግለጫ ወያኔ በወሎና በሌሎች ቦታዎች በአማራ ሴቶች ላይ የጋራ የመንጋ ጥቃት ማድረጉንና ለአቅመ ሔዋን ያልደረሱትን ሳይቀር መድፈሩን አጋልጧል። ይህን መግለጫ የወያኔ ደጋፊ ቢቢሲ የተባለው ጸረ ኢትዮጵያ ግድ ሆኖበት አንድ ቢዘግበውም የወያኔን ክስ ሲያስተጋባ የቆየው የሬዲዮ ትኩረት በአፍሪካ ፎከስ ኦን አፍሪካ ፕሮግራም ላይ ግን አልሰማውም ብሎ ዘግቶት አልፏል። የወያኔና የኮሎኔሉ አገዛዝ ውይይትና ድርድር ተጀምሯል። የኑሮ ውድነት ጣራ ጥሶ ከሄደ የሚለው አልሰማቸው ላለ በሚል ቀደም ከቀረብናቸው ጥቆማዎች በተጨማሪ የሚከተሉትን እናቀርባለን። ሽምብራ በኪሎ 55 ብር፣ ባቄላ 50 ብር፣ ገብስ በኪሎ 50 ብር፣ ድንች በኪሎ 17፣ ቲማቲም በኪሎ 37፣ ሽንኩርት በኪሎ ከ19 እስከ 25፣ ቤንዚን በሊትር 31 ብር ከ74፣ ናፍታ በሊትር 28 ከ94 ሳንቲም ዋጋው ይጨምራል። ኮሎኔል ግራኝም ወደ አውሮፓ ሲጓዝ አማራ ደም ፈሶለታል፣ ሲመለስ አልነበርኩም አልሰማውም ምን ይለፍፋል። ብሔራዊ ውይይት እርቅ የሚለው የሚሰበስበው ያው እነሱኑ በመሆኑ የግም ለግም ጉዞ ተብሏል። ወልቃይት ሁመራ ኬላ ጠባቂዎች የሻቢያ ወታደሮች ሐሳብ ባይጠየቅም ኮሎኔሉ በአሜሪካ ትዕዛዝ ከወያኔ ድርድሩን በሚስጥር ተያይዞታል። ይህን ማጠየቂያ ለመስጠት ለሰላም ብለን የማንፈነቅለው ድንጋይ የለም ሲልም አላግጦብናል። ኢትዮጵያን ለማውደም የማናደርገው ዘመቻ ከቶም አይኖርም ማለቱ ነው። የሰርቶ አደሩ ህዝብ ደሞዝ ግን ቻይና ከሚሰራው መንገድ ጠንክሮ ነቅነቅ አልል እንዳለ ነው። ወያኔ የአፋርን ህዝብ በማዳግም ሊፈጅ ሲወረጭና ጅቡቲ ጦር ጋርም ሲያብር የኮሎኔሉ አገዛዝ አፋሮች ጎን መቆም ተስኖታል። ነግበኔ ማለት ቢገባውስ የአማራው ፋኖና ህዝባዊ ኃይል የሚሰማው አስተማማኝ አይደለም። በሜዳ ደግሞ ማረጋገጫ አልተተነፈሰም። ነጥለውና አካበው በቤተ መንግስት ጸረ ኢትዮጵያ ወሬን ከተው ሊያጠፉን እየተዋደቁ ናቸው። በዚህ በከፋ ሁኔታ ጊዜም ፈገግታ የፈለግን መስሏቸው የፋሽስቱ ኮሎኔል ኢሳፓ እንደገና ሊመሰረት ነው ይሉናል። ወደው አይስቁን በል ኮሎኔል ግራኝና ጭፍሮቹ አገረዳድ ኢትዮጵያዊውን ሁሉ ጨርሰው የጨው ግንብ ኦሮሚያን ሊያቆሙ ይመኛሉ። ህዝብ ጠንክሮና አንድነቱን ጠብቆ ከተዋጋቸው ግን አይሆንላቸውም። በዛሬ ጊዜ ከዚህ ሁሉ ፍጅትና ግፍ በኋላ የኮሎኔሉን አገዛዝ በልምምጥና በሰላም እንፋለም የሚሉ ወደዱም ጠሉም አወቁም አላወቁም የኢትዮጵያ ወዳጆች አይደሉም። የኮሎኔል ግራኝ አገዛዝ በተቻለው መንገድ ሁሉ መታገል፣ ብረት አንስቶ ማጥቃትም በጣም ወቅታዊና አስፈላጊ ነው። ኢህአፓ አባላቱ ሁሉ ትግል ከጀመረው ብረት ካነሳው ህዝብ ጎን እንዲሰለፉ ጥሪውን ካስተላለፈ ቆየት ብሏል። ዛሬም ሌላ መልእክት የለውም። በሁሉም መስክ የኮሎኔሉን ዘረኛ አገዛዝ እንዋጋው። ውይይት ብሔራዊ እርቅ ሌላ ማዘናጊያ ነው። መፍትሄው ጸረ ዘረኛ መራራ ኢትዮጵያዊ ትግል ብቻ ነው። የሰላም ትግል፣ ውይይት፣ እርቅ የሚባለው ሁሉ የዘረኞችን ጥቃትና ፍጅት ማጠናከሪያ እስከሆነ ድረስ ምንም ተቀባይነት ሊሰጠው አይገባም። ድል በህዝባዊ ጸረ ዘረኞች ጦርነት፣ ህዝባዊ ኃይሎችና ፋኖች። Thank you. የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቁ አይጣል ከህይወት አሰፋ የተከበራችሁ ውድ ፍኖቶች ነገ ላይ ምን ሊሆን እንደሚችል የማናቀው የዓለም ገጽታ ዛሬ በድንበር የለሹ የጤና ችግር ስትናጥላ ስትናጥ የምታድረው ዓለም አምና ይሄኔ ይህ ይመጣል ብለን ያልጠበቅነውን የዘንድሮ ዱብዳ ስታስተናግድ የኛው የደፈረሰ ተውሳካም አስተዳደር ደግሞ በሌላ በኩል ተደርቦ ለተቀን እንደ ተግማማ ከነጥምር ስቃያችን ጉዟችን እየረዘመ ነውና ለጤናችሁ እንደምን አላችሁልን በመድር ያለውን ሁሉ ጨርሰናል ካሁን በኋላ የምንጠብቀው የላይኛው ነው በማለት አሳዛኝ ንግግር ያሰሙት የጣሊያኑ የበላይሹም የኛዎቹ ጥምቦች ዘር እየለዩ እንደሚያጠፉት አይነት ግፍ ሳይሆን ዘርና ቀለም የማይለይ መቅሰፍት ነውና የተላከብን በማንኛውም መንገድ ካንጃበበብን ሞት ለመትረፍ ከድኩማን ሴረኛ ባለስልጣናቶቻችን የምንጠብቀው ሳይኖር የነገዋን አገራችንን ለማየት እንመኛለንና በአገራት ፍይቡድን ላይ የምናካሂደው እልህ አስጨራሽ ትግል እንዳለ ሆኖ ከኮሮና ወረርሽኝ እንተርፍ ዘንድ ጥንቃቄያችንን ደርበን ሁላችንም ተግተን በመጸለይ ፈጣሪያችንን እንለምን ይያልኩ ወደ ዛሬው መጣጥፌ ላምራ ለዛሬው መጣጥፌ የመረጥኩት ርዕስ ከወቅታዊው የአገራችን ጉዳይ ጋር የማይገናኝ መስሎ የሚታያቸው አድማጮች እንደሚኖሩ አምናለሁ ነገርን ከስሩ ውሃን ከጥሩ እንዲሉ ዛሬ ላይ እየደረሰብን ያለው ግፍና መከራ ተንከባሉ የመጣብን ከተቀለበሰ አብዮትና ከተበረዘ የማህይማን ፖለቲካ ዘንድ መሆኑ ጥቂቶች ለማመን ባይፈልጉም ብዙዎች የሚያውቁት ሀቅ ነው ከሚል የተነሳ ነውና አድማጮች እንዲገነዘቡልኝ አሳስባለሁ። የፈሪ ሳይሆን የጀግና የባንዳ ሳይሆን የአርበኛ የወሬኛ ሳይሆን የጦረኛ ውድ ደም ተገብሮበት መጣ የምንለው አብዮት መነሻውን ስናቀው ሳለ መደረሻውን ስናጣው የኖር ነው የኢትዮጵያ አብዮት ደም ከቀመሰ በኋላ የውሃ ሽታ ሆኖ የከባበት እየጠፋን ጥቁር ያዘልብ ስለባሾች ሆነን መኖራችን አንደኛው የተቀልባሽ አብዮት ጠንቅ መሆኑ ነው መቋጫ ለሌለው እልህ አስጨራሽ ትግልም ተዳርገን በታሪክ ዘንድ የማይረሳ መስዋዕትነትን መክፈላችን ሁለተኛው የዚሁ ክስተት አብይ ገጽታ ነው የቀማኛ ሲሳይ የሆነው መንገደኛው ፖለቲካችን ደግሞ ውሎ ሳያድር በሽፍታ እየተዘረፈ አጨብጭበን የምንቀርበት ጉዳይ ሌላኛው የብርዝ ፖለቲካችን አበሳ መሆኑን ልንረዳ ከመቻል በቀር ሌላ አማራጭ የለንም። ይህ እንግዲህ መቼስ ማልጎደኒ መሆኑ ነው። አገር ወዳዱ ታጋይ ወጣት በህዝብ ፍቅር ነዶ ለተጨቆነው ወገኑ ሻማ ሆኖ ሲቃጠል እንዳበደ ውሻ ሰው ነክሰን እንሙት ያሉ አራዊቶችም እንደነበሩ የታሪኩ ቀዳሚው ተነጣይ ክፍል ሆኖ አልፏል። በህዝብ ትግል ላይ መሰናክሉ በስቶ ማለዳ የተጀመረው የነጻነት ጉዞ ረፋዱ ላይ ዱካው ሲጠፋና በመተኩ የተበረዘ ያምባገነኖች ፖለቲካ ጎዳናውን ሲይዝ ደግሞ አብዮት እንደነ ሻለቃ መንግስቱ ባሉ በልተው በሚጮው ጅቦች አማካኝነት ጉዳዩ ያበቃለታል ማለት ነው። የተከበራችሁ ውድ ፍኖቶች ነገርን ነገር ያነሳዋል እንደሚባለው ሆነና ሐሳቤን በጀመርኩት ቅርጽና ይዘት አስጉዤ ወደ ማጠቃለያው አከባቢ አደርሰዋለሁ ብዬ ባሰብኩት መሰረት ወርድና ቁመቱ እንዳይዛነፍ ጥረት ለማድረግ ሞክሬያለሁ። ምናልባትም በሐሳብ ፍሰት ላይ መፋለስ ሊኖር ስለሚችል አድማጭን ይቅርታ እየጠየቅ ወደሚቀጥለው ጉዳይ አልፋለሁ። የህዝብን የዋህነት በተመለከተ ወደ በኋላ ላይ የምለው ቢኖረኝም የሚቀለበስ አብዮትንና የሚበረስ ፖለቲካን በተመለከተ ከገዢዎች አንጻር ምን ገጽታ ይዞ እንዳለፈ ጥቂት እንድል ይፈቀድልኝ። የአፍሪካ ህዝቦች ከሚታወቁባቸው አያሌ ገጽታዎች መካከል ባምባገነን ገዢዎቻቸው ተረግጠው መገዛትና የባርነት ቀንበርን ያለመሰልቸት መሸከም ባንድ ወገን ሲሆን ጭቆናን አልቀበልም ብሎ ጨካኝ መሪን ለመታገል እልህ አስጨራሽ ትግል ለማካሄድ ጫካ የገባን ታጋይ ደግሞ በሌላ ወገን እናያለን። አርበኛና ባንዳ ባንድ ላይ በሚፈጠርባት አህጉር አፍሪካ
የኛን ያልታደለች አገር እንወሰድና እንደ ድል ሆኖ እርኩስ ገዢ ተለይቷት የማታውቅ መሆኑን ማንም ሊጠራጠር አይችልም። ለጨካኛም ባገነኖች ልብ መደንደን አይነተኛ ምክንያት ህዝብ የራሱ ድርሻ ያለው መሆኑን በርግጠኝነት መናገር ቢቻልም እንዴት ለሚለው ጥያቄ በዚህ መጣጥፍ መጨረሻ ላይ የምገልጸው ስለሚኖርኝ ወዳም ባገነን መሪዎች ጉዳይ ላምራ። ከነገስታት ዘመን መጨረሻው ላይ ብቅ ካሉት ፍዩም እግዚአብሔር ተብዬ ከባድ እድሜ ዘልዛላው ንጉስ ብንጀምር ዘለግባለው የንግስና ዘመናቸው ወቅት በክፋት ጀምረው በክፋት የጨረሱት እኚሁ የክፉ መንፈስ ባለቤት ህዝብን አፍነው እንደገዙ የሚጠራጠር ኢትዮጵያዊ የሚኖር አይመስለኝም። ያነሳሳቸው ዘውግ አወዛጋቢ የሆነው አልጋወራሽ በአማራ ስም ነጭ ለባሾቻቸውን በዙሪያቸው ኮልኩለው እጅግ የናጠጠ የቅንጣት ኑሯቸውን ሲኖሩ አፈር እየገፋ ይኖር የነበረውን ደሃ ገበሬ የት እንዳለ ሳያውቁ በመሳፍንቶቻቸው በኩል ደሙን ሲመጡት እንደነበርም አለ የሚል ካለ አንድም የሥራቱ ተጠቃሚ አለም ደግሞ ኢትዮጵያዊ ያልሆነ ሰው መሆን አለበት ላለው ንጉሱ ክፉ ቀን ይመጣል ብለው ሳያስቡ ዓለም ዘጠኝ እንዳሉ የህዝብ ብሶት ደስታ የመሰረቸው በዙሪያቸው የነበሩትን መኳንንቶቻቸውን ለጅብጥለው የውሻ ሞት ለመሞት በቆ ከአርባ አመታት በላይ የቆየው ግፍ ፍርዱን አገኘ ማለት ሆነና ከሞቱ አማሟቱ እንዲሉ እንዳገራችን ባህል የእዝን ንፍሮንኳ ሳይዘገንላቸው በቁንጦት የኖሩባትን ምድር በአሳዛኝ አማሟት ለመለየት በቆ። ውድ ፍኖቶች ትሻልን ሰድጄ ትብስን አመጣው የሚለውን አባባል ልጠቀም ፈለግኩና ከንጉሱ በኋላ የመጣውን ሳስበው ደግሞ ሐሳቤን አነሳው። በዚህም መሰረት ዘልዛላው የንጉሱ ዘመን እንደ ተዘጋ መንግስቱ የሚባል የሰው ደም ከጠጣ በኋላ ስጋውን በልቶ አጥንቱን የሚግጥ የሐራሪው ስደተኛ ውሻ ተተክቶ እናት የልጇን ስጋ እንድትበላ እስከተገደደችበት እጅግ ዘግናኝ ወቅት ላይ ተደረሰና አብዮት ጠባቂዎች ንጹህ ደም አፍሰው የሚፎክሩበት የድፍን መሐይማን ደርጋዊ ዘመን አለፈ። አንጃና ሾካካ መኢሶናውያን በአብዮቱ ጥግ ተለጠፈው በጎዳና የሚፈሰውን የንጹሃን ታጋይ ደም ሲጋቱ ባየናቸው መጠን ዛሬ ስናስታውሳቸው እንዴት እንደሚቀረሹን እነርሱ ባያቆም እኛው ልንነግራቸው በወደድን ነበር። ዳሩ ግን የሚጸጸት ህሊና የላቸውምና ሊሰሙን ሞታቸው ነው። እግራቸውን በወጉ ሳይታጠቡ ያድሩ የነበር ምድረ ጋግርታም ያብዮት ጠባቂዎች በጨቀያ አንጎላቸው ቃታ እየሳቡ እልፍ አላፍ የባለብሩህ አእምሮ ባለቤት የሆኑትን ታጋዮች እንደጨረሱ ስናስበውማ ምን ያክል እንደሚዘገንነን ንስሐ ሳይገቡ አሁንም ባረመኔነት ህይወት ውስጥ ላሉት እርኩሳን የደርግ ካድሬዎችና የቀበሌ ጽህፈት ቤት ኃላፊዎች ሁሉ መናገርም በተቻለ ነበር። ግፍ እግር በእግር እየተተካ የዛሬው መናኛ ግለሰብ መጥቶ ኢትዮጵያ የጨምላቆች መፈንጫ ከመሆኗ በፊት ወያኔ እከኩን አራግፎብንና የእርሱን እከክ እኛ ተሸክመን መላ ሰውነታችንን ስንፎክት መክረማችን ማንም ጤነኛ ህሊና ያለው ሁሉ በቅርብ የሚያስታውሰው ነው። አለ የተባለውን ግፍ በሙሉ ፈጽሞብን የሄደው ወያኔ ልንናገረው የሚሰቀጥጠንን የመከራ ማዕት ሁሉ አውርዶብን መቀሌ ላይ ሲሸልል ኢትዮጵያ የአርበኛ ቀርቶ የባንዳ መሆኗ ሳያንስ ሌላ አዲስ ገብ ንፍጦች የሚርመሰመስባት አገር ለመሆኗ መታዘብ ለቻለ ዜጋ ሁሉ ቁልጭ ያለ ገሃድ ነው። የረህጥ ጭንቅላት ተሸክሞ አገር መምራት ምን ያክል ከባድ እንደሆነ ሳያውቁት የተዘፈቁት ዘመነኛዎቹ ጽንፈኝነትን አንግሰው ዘረኝነትን ሊተክሉ ካላቸው ጽኑ የሆነ የበታችነት ጠንቅ አንጻር መሆኑ ወደ በኋላ ላይ ለጠቅሰው ባሰብኩት የህዝብ ችላባይነትና አሜን ብሎ የመገዛት ልማድ ማዳበር ሰበብ እንደሆነ ሁሉም የሚስማማበት እውነታ ይመስለኛል። ይህ ሁሉ ደግሞ የሚሆነው የሌላ ሳይሆን የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቋይ አድርስ የሚያስብል በመሆኑ ነው። የህዝብ ትግል አሁን ታይቶ ወዲያው በሚጠፋ አብዮት ታጅቦ ሲጓሳለ የነቀዘ ፖለቲካ የሚቀበለው ከሆነ የህዝቡ ጣፈንታ ቆሞ እንዳልቃሽ አዛኝ በሶትን ደርቦ መወዝወዝ ብቻ ይሆናል። ይህ ሲከሰት የኖረ የታሪክ ክፍል በመሆኑ አሁን ላይ ሆነን የትናንቱን እናስታውሳለንና የዛሬዎቹም ሊጨማለቁብን የበቁት ሲወርድ ሲዋረድ ከመጣው ያፈነህ ግዛው ልማድ መሆኑ እነርሱ ባይተሙም እኛው ለመናገር እንገደዳለን። ውድ ፍኖቶች እንዲሁም አድማጮች የስልጣን ጥማት ጭንቀላታቸው ላይ ወጥቶ ፍዳቸውን ስለሚያዩት የኦሬፓ ብልጽግና ባለስልጣናት የምለው ይኖረኛል ባልኩት መሰረት ከህዝብ ይልቅ እነርሱን አስቀድመው ለቅንጦት ኑሮና ለከንቱ ስልጣን ወዳሴ እየተተራመሱ መሆናቸውን በጥቂቱም ቢሆን የተወሰነ ነገር ልበል። ረህጥነታቸውን ተሸክመው ከልክ ባለፈ የዝቅተኝነት ስሜት እየተናጡ ስልጣን ላይ ተጎልተው ታሪካዊ የአገር ጥፋትን ለመፈጸም የሚጣደፉት የኦሬፓ ግራዝማቾች አያ በሬ በሬ ሳሩን አየህና እንዲሉ በስልጣን ጠኔ ጭንቅላታቸው ተመትቶ በቅዠት አዙሪት ላይ መገኘታቸው የሚሆኑትን አጥተው ስለሚወራጩት ሁኔታ አይቶ መረዳት ይቻላል። ከዚህ ግባ የሚባል ክህሎት የሌላቸው እኚሁ የግዑዛን ስብስብ ባገኙት አጋጣሚ ሁሉ ግብዝነታቸውን ይፋ አውጥተው እርቃናቸውን የቀሩ መሆኑን ደግሞ በትንሹም ቢሆን መጠቆሙ ተገቢ ለመሆኑ አጠራጣሪ አይሆንም። ለስሙ ካልሆነ በስተቀር መሰረታዊ ለሆነ የቤተሰብ ምጣኔ አገልግሎት የሚሆን የግንዛቤ ማስጨበጫ ትምህርት እንኳን የተነፈገው ሰፊው የኦሮሞ ህዝብ በቤተሰቡ ብዛትና ባለው አመታዊ ገቢ መካከል ያለው አለመጣጣም ሳይንስ በአምባገነኖቹ ተንኮል ምክንያት ሰው ሰራሽ በሆነው የኑሮ ውድነት ሰበብ ምንም እያደረጉለት ባለመሆኑ ምክንያት ኦዴፓን አመኔታ እንዳይጣልበት ካደረጉት አያሌ ምክንያቶች መካከል የመጀመሪያው ይሆናል። ሌላው በወጉ የተሰራና ሲበላሽም ጠገና የሚደረግለት የገጠር መንገድ ባለመኖሩ ምክንያት የቱሪዝም መስህብ ሊሆኑ የሚገባቸውን የተፈጥሮ ጸጋዎች ሳይቀር ለዓለም ቅርስነት ጥያቄ ያቀረቡት ተኝተው አድረው ቀኑም ከመሸ በኋላ እንደነበር እናስታውሳለን። ለክልሉ ገቢ ሳይጨነቁ እንቅልፋቸውን በክልል ምክር ቤት ሲለጥጡ የኖሩት አዛውንቶቹ ኦዴዶች ያልተቋጨውን የእንቅልፍ አዚም ለጎረምሳው ኦዴፓ ካስረከቡ ወዲህ ምንም እንኳ ኦዴፓዎች እንደ ኦዴዶች ባይተኙም በልቶ የማይጠግበውን ከርሳቸውን ለመሙላት ሲሉ የክልሉን የገጠር መንገድ ጉዳይ ረስተው ህዝብ በወጉ የተሰራና ሲፈርስም እድሳት የሚደረግለት የመኪና መንገድ አጥቶ ወደ ገበያና ወደ ከፍተኛ የጤና ድርጅቶች ዘንድ የሚጓጓዘው በመከራ መሆኑ ሁለተኛው የኦህዴድ ኦዴፓዎች እንቅልፋምነት ሊሆን ነው። በሶስተኛ ደረጃ ልገልጸው የምፈልገው ጉዳይ እንደ አማራ ክልል ባለስልጣናት ሁሉ የኦሮሚያ ባለስልጣናትም ለስልጣንና ለሆዳቸው እየተሽቀዳደሙ ዜጎቻቸውን በተለይም ወጣቱን ክፍል ፍርሃት አጥተው የሥነ ምግባር ድህነትን እንዲላበስ በማድረግ የሥርዓት አልበኝነት ካፖርት ደርቦ አደባባይ እንዲወጣ አድርገውታል። በአጠቃላይ ስለ ኦዴፓ ጉዳይ መናገር ከተፈለገ ብዙ ማለት ይቻላል። ኦዴፓዎች ከግንጦቹ ወያኔዎች የማይሻሉ እባቦች በመሆናቸው አገር ለማፈራረስ የመጡናቸውና ከአገር አፍራሽ የተራ ወንበዴ ቡድን ጋር በስውር የሚሰሩ የቅጥረኞች ስብስብ ሆነው ኢትዮጵያ ተብላ ለምትጠራ የባለ ታሪክ አገር ፍቅር አጥተው በጽንፈኝነት የዛር መንፈስ ተለከፉና ወጣቱን ታዳሚያቸው በማድረግ የህብረ ብሔር ስሜት ያለውን ብዙሃኑን የተከበረ የኦሮሞ ህዝብ እያሰቃዩት መሆኑን በአራተኛ ደረጃ ዝቃጭነታቸውን እንድናያስቻለን ባህሪያቸው ሆኗል። ወያኔ ለ27 ዓመታት ያክል የዝርፊያና ያፈናደሩን አድርቶ የክልሉን ለመሬት በማን አለበኝነት በመውረር የኦሮሞን አንጡራ ሀብት እያጋዘ ወደ ትግራይ ሲጭን ያለዳውላ እየተጫኑ መቀሌ ድረስ ሲያደርሱ የነበሩት እነ ስማይ ጠሬ አጋሰስ ኦህዴዶች ትራፊ የሚያሟጥጡ ግልብ ምሁራኖቻቸውን በዙሪያቸው ሰብስበው የኦሮሞ ህዝብ ስቃይ ሲከፍል ትንፍሽ ሳይሉ የኖሩት የይስሙላ ዶክተር ፕሮፌሰሮች እንዲህ እንደዛሬው ብዙሃኑን ወጣት በጽንፈኝነት ጎራ ሳይሰለፍ በፊት የኦሮሞን ህዝብ ጥያቄ አንገበው በአገዛዙ ላይ የተነሱት የኦሮሞ ልጆች ታፍነው ሲሰወሩና ሲሰው አቤት ያላሉ ከብት ምሁራን የሌለ የታሪክ ድርቶ ደርተው ህዝብን ከህዝብ ጋር ያጋጩ በአገዛዙ ስር መወሸቃቸው ፍርድ ቀርቶ ሹመት ሆኗልና አምስተኛ የኦዴፓ ኦዴድ ኦነጋዊ የድልቅኝት መሆኑ ነው። ሌላ አንድ ስድስተኛ ባህሪያቸው የሆነውን ጉዳይ ልትቀስና ወደ ሌላ የነገር ዘባተሎዬ ልለፍ። ኦዴድ ኦዴፓ ከስውር አጋራቸው ኦነግ ጋር በመሆን ምንም እንኳ በጎ የሆነ የተቀደሰ ድርጊት ባይኖራቸውም ለክፉ ስራቸውም ክብር ሲሉ የሚያሳስባቸው የጋራ የጥፋት ድርጊት ስላልፈጠረባቸው እንደ በራ እሪያዎች በተናጠል የጥፋት ግብረ ኃይሎቻቸውን ይዘው በመበታተል የሚፈጽሙትን ወንጀል ባንድ ላይ ሰብስበን ለማየት እንኳ ያልታደልንበት ወቅት ላይ ደርሰናል። ዓላማቸው ዝንፍ የማይል አማራ ጠል ስሜት ሲሆን ድርጊታቸው ግን ከላይ እንደተጠቀሰው መሰብሰቢያ እንደሌለው እንጨት የተበታተነ ሆኖ የተቀናጀ የወንጀል ተግባራትን እንኳ ያልተለማመዱ ናቸውና ለዚህ ዘባተሎዬ መደምደሚያ ይሆነኛል ባልኩት ስድስተኛ ባህሪያቸው ውስጥ ይህን ብልጠት ብሎ ነገር የማይነካካውን ሞኛሞኝ ተፋጥሯቸውን ማየት ይቻላል እላለሁ። በዚህ መሰረት መልሱ ምንም ይሁን ምን እነኚህ የሰው ገልቶች እንኳንስ ኢትዮጵያን የምትታከል ውስብስብ ችግር ያለባትን ትልቅ አገር ይቅርና እነርሱ የተመኙትን የመንደርተኝነትን አስተዳደርን ይመራሉ ወይ ነው ጥያቄው። የተከበራችሁ ውድ ፍኖቶች አንዱን ካንዱ እያሰናቀርኩ የነገር ዘባተሎዬ ወደ ሌላ ጉዳይ እንዳይሄድብኝ ተጠንቅቄ ማለት ያለብኝን ብቻ በማለት ከዚህ ደርሻለሁና ሌላኛውን የነገርን ጥንቅር ደግሞ እንደምከተለው ለመጠቃቀስ ተሞክራለሁ። ከላይ እንደገለጽኩት እድለቢስ አብዮት ብቅ ይያለ ንጻነትን አሳይቶ ሲነሳን የኖርን የየዘመናት ጥቁር ልብስ ለባሾች መሆናችንን ያስታወሰው መጣጠፌ ወደ መካከለ አካባቢ ደግሞ አገራችን ኢትዮጵያ ለሸፍጠኛ መሪ እጅ እየሰጠች እያደር ከመጠነዛው ፖለቲካ ስር የባሰበት አገርና ትውልድ ገዳይ መሪ እንደሚወጣ ማሳያ መሳይ ሐሳብ ለመጠቆም ሞክሬያለሁ። ከዚህ በመከተል ደግሞ አምባገነን ገዢ የልብ ልብ አግኝቶ ህዝቡን ረግጦ ሊገዛ ከመችልባቸው ዋነኛ ስልቶች መካከል በፍርሃት የሚዋጠን ህዝብ በስነ ልቦና አንበርክኮ እንዲገዙለትና እንዲያመልኩት የማድረግን ዘዴ መጠቀምን እንደዋና ጉዳይ ሊወስድ ይችላልና ቆይቼ እገልጻለሁ ባልኩት አንጻር በትንሹም ቢሆን ለመነካካት ተሞክራለሁ። በዚህም ሁኔታ ኢትዮጵያን ጨምሮ አያሌ የአፍሪካ ሀገራት መሪዎች ይህን ስልት ተጠቅመው ህዝባቸውን አንበርክከው ለመግዛት ችለዋል። ህዝብ ደግሞ በፍርሃት ተሸብቦ ላምባገነን ከተብረከረከ መሪን ማምለኩ አይቀርምና የባርነት ዘመኑ ረጅም የመሆኑ ነገር አጠያቂ አይሆንም። ሲከሰትና ሲታይ የኖረ የታሪክ ክስተትም በመሆኑ አንድ ባንድ ስናስተናግድ ቆይተናል። የህዝብ የበላይነትና ትክክለኛነት አጠያቂ ባይሆንም ከላይ በተጠቀሰው ምክንያት ህዝብ በመሰሪ ገዢዎች ፕሮፓጋንዳ ተጽዕኖ ስር ወድቆ በስህተት ጎዳና በሚገኝበት ወቅት አንዳንዴም በዋልድባ ይዘፈናል ነውና ምንም እንኳ ህዝብን ለመተቸት ጉልበቱ ባይኖረኝም አንዳንዴ በሚፈጠሩ ስህተቶች ላይ በመንተራስ ጥፋቶችን ጠቆም አድርጎ ማለፉ ሸጋ ነው እላለሁ። አምባገነንን አምልከው ታጋይን የመኮነኑ የቆየ ልማድ ከድሮ ጀምሮ እስካሁን ዘመን ድረስም ያለ የህዝቦች ባህሪ ሆኖ በመቆየቱ ከላይ እንደገለጽኩት በዚህ ሰበብም የስቃይ ገመዳቸውን አሳጥረው ካንገታቸው ሳይወልቅ እንደቆየ የምናውቅ እናውቃለን። ተወልዶ ያደገብን የልማዳችን ደግሞ ካምባገነን መሪ ጫማ ስር እንድንደፋና እርቃችንን ጥለን እንድናብድላቸው የተፈጠርን ሰዎች እስክንመስል ድረስ ስንባዝን የቆየን የህዝብ ክፍሎችም ብዙዎች እንደነበርን የየዘመናቱ ስርዓት በያዘው የታሪክ መዛግብት ሲዘክረው ይኖራል። አገር ወዳድ ታጋዮች ለጭቆን ህዝባቸው ሲሉ እልህ አስጨራሽ በሆነ ትግል ውድ ህይወታቸውን ሳይቀር ሲገብሩ በነበረበት ወቅት አረመኔ አምባገነን መሪን እያሞካሹ በታጋይ መስዋዕትነት ላይ ያሟርቱ የነበሩ ብዙዎች እንደነበሩ እናስታውሳለን። አሁንም ቢሆን በተመሳሳይ ሁኔታ ላስመሳይ ሸፍጠኛ መሪ ተብዬ የማሽቃበጡ ጉዳይ እንዳለ ነው። የሚገድሉትን እየወደደ የሚሞትለትን ደግሞ የሚረግምና ለባንዳ ገዢ ጭራ ቆልቶ የሚያድር የህዝብ ክፍል እንዳለም ከመናየው ነባራዊ ሁኔታ መገንዘብ እንችላለን። ተማሪ ተንኮለኛ ነው የተባለበትን ወቅት እናስታውስና 60ዎቹ መጀመሪያ ጀምሮ የነበረውን የዚያን ትውልድ ተጋግሎ እንውሰድ። ካምሮ በላይ የሆነ ሲያስቡት የሚደንቅ እንቁ ገርል እንደነበር ሁላችንም እናውቃለን። ከመጣጥፍ የመጀመሪያ አካባቢ እንደገለጽኩት ንጉሱ እጅግ የረቀቁ ክፉአሳውን ትገዢ ነበሩና ካንገት የደረሰውን ጭቆና በመገንዘብ የንጉሱን አገዛዝ ሰንጎ አላስተነፈስ ያለውን የዚያን ትውልድ ተጋርሎ ተማሪ ተንኮለኛ ነው በንጉሱ ላይ ተነሳባቸው እየተባለ በታጋዩ ተማሪ ላይ አላላውስ ያላሉ አልታይ እንደዛ እንደነበር ዛሬ በህይወት የሌለው አጎቴ ነግረኝ እንደነበር አስታውሳለሁ። እንግዲህ ልብ ይባልልኝ። መሬት ላራሹና ህዝባዊ መንግስት ይቋቋም እያለ ግንባሩን ለጥይት የሰጠን ታጋይ ተማሪ ጠገበ፣ ተማሪ ተንኮለኛ ሆነ እያለ ለራሱ መሬትና ንጻነት የሌለው ጭቁን ህዝብ የሚታገልለትን ከፍላው ግዞ ለሚገድለው ጨካኝ ገዢ ማሽቃበጥ ማለት የምንኛ የዋህነት ባህሪ እንደነበር ለኔ ግልጽ አይደለምና በዚህ ልለፈው። በርግጥ በንጉሱ ዙሪያ የተሰባሰቡት ነጭ ለባሾችና ሌሎች ባለ ጥቅመኞች እጅ እንደነበረበት መንገዘብ ይቻል ይመስለኛል። ይህ የመጀመሪያው የህዝብ የዋህነት ባህሪ የተገለጸበት ፍራተም በዚያ ጀግና ትውልድ እንደተገረሰሰ በመተኩ ግራዚያኒው ጥቁር ጭራቅ ተተካና የንጹህ ሰው ደም በየጎዳና እየጠጣ ያገሳ መንግስቱ ቪቫ መንግስቱ ቆራጡ ማሪያችን እያሉ ጉሮ ሸባይን ያቀልጡ የነበሩ ጥቂት የማይባሉ በወንደም እህቶቻቸውና ልጆቻቸው ደም ይዘባበቱ እንደነበር ለኢሰፓ ምስረታ እንኳን ሳይደርስ በኢሰፓኮ ስር ታጥፎ ለደርግ ሲባዝን ህይወቱ ያለፈችው አጎቴን ጨምሮ የሁለተኛ ደረጃ ትምህርት ቤትን በር ሳይረግጡ በእውቀት ተርበው በስልጣን የጠገቡት ማህይማን የደርግ ስብስብ ህዝቡን በማስገደድም ይሁን በማባበል መንግስቱን ካንገት በላይ እንደሞካሹት ተደርጎ እንደሆነ መረዳት ይቻላል። ዋናው ጉዳይ ያምባገነኖች በትር ሲበረታ ህዝብ ለምን ሸብረስክ እንደሚል ግልጽ ያለመሆኑ ነገር ነው። እስከመቼ ነው ተሸብበን የምንኖረው? ታጋይን ባውሬ እያስበላን እስከመቼ እንዘልቃለን? አገርን የያዘን ማቅ ማልበስ ደግሞ ከምንም በላይ አምሳያ የሌለው ወንጀል መሆኑን መረዳት ያስፈልጋል ባይነኝ። እዚህ ላይ አንድ መሰረታዊ ነገር መታወቅ ያለበት ይመስለኛል። አንድ አምባገነን ገዢ እስኪበቃው ድረስ ሲቀጠቅጠን ሳለ አሜን እያልን ስንኖር ትንፍሽ ሳንል ከስልጣን በተነሳ ጊዜ ያለ የሌለውን ወንጀል ክስ ስንደረድር እንታያለን። ይህ ከየትም አያደርስም። ጨካኝ መሪ ስልጣን ላይ ሳለ አምሮ መታገል ሲገባ ስልጣን ከለቀቀ ወይም ከሞተ በኋላ ምላስ ማስረዘሙ ትዝብትን እንጂ ሌላን እንደማያመጣ ልናውቀው በተገባ ነበር። በርግጥ በስልጣን ዘመኑ በፈጸማቸው ክፉም ሆነ በጎ ተግባሩ ሲዘከርና ሲወቀስ መኖሩ የግድ መሆኑ ባይቀርም መሪን በስልጣን ዘመኑ ያለ ነጻነት ዋጋ ያገኝ ዘንድ አምሮ መታገል ሲገባ ጨቋኝ ገዥን እሽሩሩ ይያሉ እድሜውን ማራዘም ተከቢም ትክክልም አይደለም። ዛሬ በህይወት የሌለውና ከልክ ያለፈው እርኩስ መሪ ካመሮ በላይ የሆነውን ለንገልጽለት የማንችለውን በደል ፈጽሞብን ያለፈ ግለሰብ መሆኑ የሚታወቅ ሲሆን በሩህ አመሮ ያለው መሪ ይያሉ ሲያሞካሹ የኖሩ የህዝብ ክፍሎችም በብዛት እንደነበሩ እኔ ራሴ የታዘብኩት ጅልነት ነው። እንዲህ አይደለም አስተውሉ ስንላቸው በመንገድ አላስኬድ ይያሉ ሲያስቸግሩን እንደነበር የደረሰባቸው ሁሉ በቅርብ የምትስተዋሱት የታሪክ ክስተት ነው። መለስ ይመራው የነበረው ወያኔ ግባተ መሬቱ ሲፈጸም ደግሞ እልልታውን ያቀለጡት እነኚህ የህዝብ ክፍሎች እንደነበሩ ዛሬ ላይ ሳስበው ግርም ይለኛል። እንዲህ አይነት ርካሽ ዜጋ መብዛቱ ደግሞ አሁን ላይ ለምናየው ተመሳሳይ ችግር መሰረት በመጣሉ አነጋጋሪ ለመሆን የቻለ ጉዳይ ሆኗል። በዚህ ዘመን መፈጠር የማይገባው መሪ በማለት ከዚህ ግባ የማይባል ክህሎት ባለቤት የሆነን አገራት ሲግለሰብ ምድርን በጽንፈኛ አስወርሮ ያንድን ዘር የበላይነትን እያነገሰ ዜጋን የሚያሰቃይ አስመሳይ ቀጥረኛ ይህን ያክል ስም ሰጥቶ በባዶ ማግዘፍ ደግሞ ከላይ እንደገለጽኩት ለህዝብ የማይሆንን ገዢ አምልከን እያሽቃበጥን የምንገኝ የክፉ ልማድ ተሸካሚዎች ሆነናል ማለት ይቻላል። አርበኛን ገፍትረን ባንዳን የምንሸከምበት ጫንቃችን ከዘመን ዘመን እየጠነከረ ስቃይና መከራችን በስቶ ፍዳን መቋቋም ሲያቀተን ካለፈው ተመረን መጪውን ጊዜ አለማሰባችን የሚያሳየው የቱንም ያክል ለነጻነታችን የምንጨነቅ አለመሆናችንን ነው። አምባገነን ገዢዎችን የምንሸከምበትን የልማት ድርጅቶ አውልቀን መጣል ከሁሉም ቀድሚያ ልንሰጠው የሚገባ ግዴታ በመሆኑ አካፋና ካፋ የማለት ልብዳችን ሊዳብር የግድ ይሆናል። በዚህ መሰረት ጉዟችንን ከሀገር ወዳድ ዜጋ ጋር በማድረግ የተገፋውን ህዝብ ከጭንቅ የሚወጣበትን መንገድ እናፈላልግ ዘንድ እህታዊ መልእክቴ ይሆናል። ከዚህ በተረፈ ከመጣብን መጠነ ሰፊ የጤና ችግር እግዚአብሔር በመረቱ ያወጣን ዘንድ እየተመኘው የዛሬውን መጣጥፌን ከዚህ ላይ እቋጫለሁ። ቸር ያሰንብተን።
ሊነጋ ነው ደግሞ ወየው ሊነጋ ነው። ሊነጋ ነው ደግሞ ወየው ሊነጋ ነው። አትንጋ ያልኩት ማምላክ በማጸነው ተፈጥሮ ሆነና ይሁን ሊነጋ ነው። እሱም እንደነርሱ ለሰው ነፍስ ግድየን ረጃጅም አጠና ቆንጨራ በያዙ ወርጠው በሚጥሉ ዘርየ መዘዙ ብሩህ ቀንን ገፈው ጨለማ በሚያለብሱ የሉሲን ሥራ ስር በሚበጣጥሱ አዎ በቀንጅቦች መጋል እንሰለቃቀጥ ሊነጋ ነው ደግሞ በድቅድቅ ሳናመን። አዎ ሊነጋ ነው። አዎ ሊነጋ ነው። እወይ መከራችን። አዎ ሊነጋ ነው። ያም ባለ ገጀራ ይህም ባለ ሜንጫ ዱላም የጨበጠ መጥረቢያ መፍለጫ የዩዎቹ እነሱ እንዳቻቸው ሰሪ ለሰው ነፍስ አዝማ አይፈሩም ፈጣሪ የቀንና ማታ አደገኛ ጅቦች ሕፃናት አዛውንት መነኩሴ ገዳዮች ሊነጋ ነው ደግሞ አሁንም ሊመጡ ዱሩን እያሰሱ አንገትን ሊቆርጡ ሊነጋ ነው ደግሞ እውይ ሊነጋ ነው። ምን አለ ባይነጋ እንደ ተፈናቀልን ጫካ ውስጥ እንዳለን ከቆንጨራው በፊት አምላክ ሞት ልኮ በክብር ቢወጣ እኮ ጫካ ውስጥ እንዳለን እዚያው እንደተኛ አሸልበን ብንቀር ፈጣሪ ቢረዳ። አቤቱ ፈጣሪ ጧትና ማታ መግደል መሸነፍ ነው ተብለን ተመክረን እነሱ ይገላሉ እኛ እንሞታለን። እሰየው ነጋለን ስቃችን በቃ አለቀ ደቀቀ ብሎ መፈንደቁን ቀረን እንዳለም ነው። በደመሩን ሂሳብ መግደል ሽንፈት ሆኖ ከተነሳንበት ካፈር ሊወስዱን ተው የሚል ጠፍቶ ለነፍስ ገላጋይ አቤቱታ ሰሚ መሃል ገብቶ ሸምጋይ በቃችሁ ብሎ የሚል የነፍስ ሰሟጋጭ አዛኝ ገዢ ጠፍቶ የሕዝብ ፍቅር አንጋጭ የእንስሶች ጥርቅም እባብና ድንጋይ ፓርላማውን ሞልቶት ምድረ ባሪያ ፈንጋይ መግደል መሸነፍ ነው በሚል ጠፍረውን ሞተልናልቅ ነው እነሱ ገለውን። ሄዲያ መግደል መሸነፍ ነው የሚባለውማ ፍቅሬን የሰጠ ህዝብ አጭሮ ሲያነሱት ልክ እንደ ቄጠም መግደል መሸነፍ ነው የሚባለውማ የሰው ቤት አፍርሰው ሲያረጉት አውድማ መግደል መሸነፍ ነው የሚባለው እኮ በጥይት ሲደፉ ህፃን አንበርክኮ አረ መግደል መሸነፍ ነው ብሎ የሚባለው ባዶ እጁን ያለን ህዝብ ጉርጓድ ሲከቱ ነው። አርባ ጉጉን ቁፍቱን ዛሬ መድገሙ ጠዋትና ማታ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተሩን ቁፍቱን ደገሙ። አረ ምን አለ ቢተው ክብር ኮረኔል ይህንን ለበጣ ሳይሞትና ሳይገን ማነው ነጻ ይወጣ? ይህን ተረት ተረት እንኳን ይዘፉ ቁጥር ታውቋለች ጦጣ። እድሜ ለኮሎኔል በመከሩን ምክር ባዘዙን መሰረት ሳንገል ሞትን እኛ መግደል ሆኖ ሽንፈት። አረ አረ ምን አለ ቢተው ክብር ኮረኔን ይህንን ለበጣ ሳይሞትና ሳይገል ማነው ነጻ ይወጣ? መግደል እኮ ሽንፈት የሚሆነው መካቻ አጣን ዜጋ ቤት ንብረቱን ዘርፎ በሳት ማቃጠል። ያኔ ባርነትን ጠልተን መሸነፍን ፈርተን ፋሽስት ጣሊያንን ወቅተን ባንገድል ኖሮ አሁን ኮረኔል ያሉበት ቤተ መንግሥት በነጮች ተወሮ ካራቢኔሌና ባንዳው አጥር ሆኖት እንገዛ ነበር ታቅፈን ሶስት አይነት ሞት። አንድ ጫማቸውን ስመን፣ ሁለት ሀገር አስረክበን፣ ሶስት በሰንሰለት ታስረን። አረ እንኳን አልተሸነ ኮሎኔሌም ቢሆን ድርሽ ባላሉ ከቤተ መንግሥቱ ባልተነገራቸው የመንግሥት እንግርቱ። ስማቸውም ቢሆን ያኔ ተቀይሮ ሰልቫቶሬ ነበር መቼ እንደ ዘንድሮ። ምን አለ ቢተውን ይህንን ለበጣ ሳይሞትና ሳይገን ማን ነው ነጻ ይወጣ? መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተርም ቁፍቱን ደገሙን። እነሱ እንዲገሉ እኛ እንድንገደል ፎቅ ለመግባት ብሎ ሲጥሉን ከገደል የግዝግብ አይደለም የበደልም በደል። አዎ የበደልም በደል የበደልም በደል እጃጣጥፎ መሞት ዝም ብሎ መገደል የበደልም